የምስራች ድምጽ ነው።
ተስፋ ለሴቶች በምስራች ድምጽ መገናኛ ዘዴዎች ተዘጋጅቶ የሚቀርብላችሁ ሳምንታዊ ፕሮግራም ነው። የዚህ ፕሮግራም ዓላማ ለሴቶች ችግራቸውን በማስገንዘብ ለችግራቸው መፍትሄ ለመጠቆምና በመንፈሳዊ ህይወታቸው እንዲበረቱ ለማስተማርና አብሮ በመጸለይ ለውጥ እንዲያመጡ ለመርዳት ነው። ተስፋ ለሴቶች እንደምናምሽታችኋል ለተወደዳችሁ የተስፋ ለሴቶች የሬዲዮ ፕሮግራም ተከታታዮች የጌታ ጸጋና ሰላም ይብዛላችሁ ይያለን የዛሬውን ፕሮግራማችንን እንጀምራለን። በዛሬው ፕሮግራማችን ስለ አንዲት ወጣት ሴትና ስለ አንዲት በድሜ የገፋች ሴት መካከል ስላለ ግንኙነት ወይም ጓደኝነት አብረን እናያለን። እንዲሁም የእግዚአብሔር መንፈስ ረዳታችን እንደሆነም እናያለን። ፕሮግራሙን አዘጋጅቼ በማቅረብ እኔ አስራት ፈይሳና በቴክኒኩ አለማየሁ ዳዊት እስከ ፍጻሜ አብረናችሁ ነን። በቅድሚያ እግዚአብሔር ጊዜውን እንዲባርክልን አብረን እንጸልይ። ያውና ጻድቅ ይሁንክ የዘላለም አምላክ እግዚአብሔር አምላካችን እጅግ አድርገና መሰግናለን። ሳምንቱን በሙሉ ጠብቀህን ለዚህ ቀን ስላደረስከን እናመሰግናለን። አሁንም ይህችን የሰጠህንን የ30 ደቂቃ ቆይታችንን በጌታ በኢየሱስ ስም ባርክልን። ስለሁሉ ተመስገን። በጌታ በኢየሱስ ስም አሜን። በዛሬው ምሽት ፕሮግራማችን ስለ አንዲት ኤልሳቤት ስለምትባል ወጣትና ስለ ባለቤቷ ጴጥሮስ እንዲሁም በእነርሱ ጎረቤት ስለምትኖረው ወይዘሮ መልካም ስለምትባል ሴትና በመካከላቸው ስላለው ግንኙነት እተርክልሻለሁ። አብረሽን ቆይ። ኤልሳቤት የባለቤቷን ንግግር ከሰማች በኋላ በጣም ተናደደች። ምክንያቱም ተወልዳ ያደገችበትን ቀዬ ለቃ መሄድ ግድ ነበርና። ያም እንደነው ባለቤቷ ጴጥሮስ ስራውን መተው የማይፈልግ ከሆነ በፋብሪካ ዋና ቢሮ መስራት እንዳለበት ካለቃው ተነግሮት ነበር። በርግጥ ለጴጥሮስ ይህ ጥሩ አጋጣሚ ነው። የተሻለ የሥራ እድገት አለው። ደሞዙም ትንሽ ከፍ ይላል። ትልቁ ችግር ግን ዋናው መስሪያ ቤት ያለው 600 ኪሎ ሜትር ርቀት ላይ ነው። ደግሞ ፋብሪካው ያለበት ከተማ ዋና ከተማ ነው። ኤልሳቤጥና ጴጥሮስ የሚኖሩት በትንሽ መንደር ውስጥ ነው። ሁለቱም ገና ወጣቶች ናቸው። ኤልሳ 19 ዓመት፣ ጴጥሮስ ደግሞ 21 ዓመት። ከተጋቡ ገና 6 ወራት ብቻ ነው ያሳለፉት። ቤተሰባቸውን የለመዱትን ትንሿን መንደራቸውን ለቆ የመሄዱ ሐሳብ ለነርሱ እንዲቀላል አልነበረም። እዚያ ዋና ከተማ ውስጥ የሚያውቁት ዘመድ ወይም ወዳጅ የላቸውም። ከቤተሰባቸውም ርቀው ሄደው አያውቁም። ከሁለቱ አንዳቸው ቢታመሙ ምን ይፈጠራል? ጴጥሮስ ሥራውን በሆነ ምክንያት ቢለቅስ? እዚያ ወላጆቻቸው ወይም ዘመዶቻቸው በሌሉበት በሰው አገር ምን ሊሆኑ ነው? ይሁን እንጂ ሌላ አማራጭ ደግሞ አልነበራቸውም። ከሥራው የሚገኘውን ገቢ ለኑሯቸው ብቸኛ ምንጭ ነውና ይፈልጉታል። ስለዚህም ሄዱ። እንደ ደረሱም ጴጥሮስ ወዲያው ሥራ ጀመረ። ብዙም ጊዜ ሳይፈጅባቸው ኑሮ እዚህ በጣም ውድ መሆኑን ስለተረዱ ኤልሳቤጥ ሌላ ሥራ መፈለግ ጀመረች። ከስድስት ሳምንታት ሥራ የመፈለግ ሂደት በኋላ በአንድ ሰው ቤት ተመላላሽ ሥራ አገኘች። እዚያ ጽዳት ሥራ መሥራት ጀመረች። ሥራ በማግኘቷ ተደስታለች። ይሁን እንጂ ሥራው አድካሚ ነበር። በዚያው ቤት በስተጀርባ አንዲት ክፍል ውስጥ የምትኖር ወይዘሮ መልካም የተባለች ሴትን ተዋወቀች። ወይዘሮ መልካም የ85 ዓመት አዛውንት ናት። እንዲሁም ሰውነቷ ላይ ከደረሰባት ጉዳት የተነሳ እንደ ልቧ ወዲህ ወዲያ ማለት የማትችል አካል ጉዳተኛ ናት። ኤልሳቤት በየቀኑ ከሥራ ስትገባ ማታ ማታ ለባለቤቷ ለጴጥሮስ የቀን ውሎዋን ታጫውተዋለች። እንዴት ሥራው አስቀያሚ እንደሆነ፣ ወደዚያ ቤት መሄድ እንደምትጠላ፣ ሥራውን እንዳልወደደችው ትነግረዋለች። ነገር ግን ገንዘቡ ደግሞ ስለሚያስፈልጋቸው በማግስቱ ጠዋት ተነስታ ወደዚያው ቤት ትሄዳለች። ባለቤቷ ጴጥሮስ ሊያበረታታት ይሞክራል። ሥራው ከባድ ነው አውቃለሁ፣ አንቺ ግን ጎበዝ ነሽ፣ እንደምትወጪ አምናለሁ። ደግሞ ከዚህ በፊት የማታውቂውን አንድ የሆነ አዲስ ነገር ትማሪበታለሽ፣ ወይም ለእነዚያ ሰዎች ሕይወትን ቀና ታደርጊላቸዋለሽ እያለ ይመክራታል። ኤልሳም አይታወቅም ትላለች፣ ግን ሥራውን ጠልቸዋለሁ እያለች ወደ ሥራው ትሄዳለች። ወይዘሮ መልካም ዝምተኛ የሆነች ሴት ናት። ኤልሳቤጥ ሁልጊዜ ቤቱን ለማጽዳት ወደዚያ ግቢ ስትመጣ ይህችን ሴት ሊጠይቅ የሚመጣ ሰው አይታ ባለማወቋ በመገረም ማንም አንቺ ዘንድ አይመጣም እንዴ ብላ ጠየቀቻት። ቤተሰብ የለሽም? ወይዘሮ መልካም መለሰች። ባለቤቴ ከሞተ ቆይቷል። 3 ልጆችና 7 የልጅ ልጆች አሉኝ። ወደዚህ ግን መጥተው አይጠይቁኝም፣ ምክንያቱም ሁሉም በየራሳቸው የኑሮ ውጣ ውረድ ውስጥ ናቸው። የመኪና አደጋ ደርሶብኝ አሁን እንደ ልቤ መንቀሳቀስ አልችልም። በፊት እኔ ራሴ እየሄድኩኝ እጠይቃቸው ነበር። አሁን በጣም ናፍቀውኛል። አቅፌ ብስማቸው፣ ቁጭ ብዬ ከእነርሱ ጋር ባወራ ደስ ይለኝ ነበር አለች። ኤልሳቤት የወይዘሮ መልካምን ቃላት መርሳት አቃታት። አንድ ሰኞ ጠዋት ኤልሳቤት ወደ ሥራዋ ስትመጣ ከባለቤቷ ጋር ተጣልታ ተናዳ ነበር። ለሁለት ቀናት ማለትም ቅዳሜና እሁዱን አኩርፋው ነበር። ከብዙ ንግግር በኋላ ወይዘሮ መልካም ኤልሳቤጥ ትክክል አለመሆኗን አስረዳቻት። ከዚያም ሄዳ ባለቤቷን ስላኮረፈችው ይቅርታ እንድትጠይቀውና እንዲነጋገሩ መከረቻት። በሌላ ቀን ጴጥሮስ ይታመማል። ኤልሳቤጥም ምን ማድረግ እንዳለባት አላወቀችም። ወይዘሮ መልካም እንዴት አድርጋ ቤት ውስጥ ባሏን ማከም እንዳለባት ለኤልሳቤጥ ነገረቻት። ኤልሳቤጥም በተነገራት መሰረት ሰራችና ለባሏ ሰጠችው። ወዲያው ባለቤቷ ተፈወሰ። ኤልሳቤጥም መጣ፣ ወይዘሮ መልካም አንቺ አዋቂ ሴት ነሽ፣ ቤተሰቦችሽ ይህንን ቢያውቁና ቢጠቀሙበት ጥሩ ነበር አለቻት። እንዲህ ያለ ኤልሳቤጥ ለየትኛውም ነገር ወይዘሮ መልካምን ማማከር ጀመረች። የጤና ችግር ሲያጋጥም፣ ምግብ አሰራር ላይ፣ ከባለቤቷ ከጴጥሮስ ጋር ባላት ግንኙነት መካከል ችግር ሲፈጠር ወይዘሮ መልካምን ታጫውታት ጀመር። ወይዘሮ መልካምም ደግሞ ሁል ጊዜ ኤልሳቤጥን ለመርዳትና ለመስማት ዝግጁ ነበረች። እርሷ ብዙ ጥበብና ልምድ አላት። ያንን ለኤልሳቤጥ ለማካፈል ሁል ጊዜ ደስተኛ ነበረች። ኤልሳቤጥ የመጀመሪያ ልጇን በጸነሰችበት ወቅት የህመም ስሜት ሲሰማት ወይዘሮ መልካም እርሷን ትረዳት ነበር። የመውለጃዋ ጊዜ ደርሶ ፍርሃት ሲሰማትም እርሷ ያለፈችበትን ልምዷን እየነገረቻት መውለድ እንደምትችል ታበረታታት ነበር። ግንኙነታቸው ውብ ነበር። ወይዘሮ መልካምም የሚሰማት በማግኘቷ ለራሷ ያላት ዋጋ ከፍ ብሏል። የምትደነቅ አዋቂ፣ የምትወደድ በመሆኗ ደስ ብሏታል። ኤልሳቤጥም የምትረዳት፣ የምትመራትና ጥበባዊ ቃልን የምትነግራት ሴት በማግኘቷ ተደስታለች። እህቴ ሆይ፣ እንደዛች እንደ ወይዘሮ መልካም የተተወች ሴት አይነት ስሜት ይሰማሻል? ማስታወስ ያለብሽ ያለፍሽበት የትኛውም መንገድ ጥበበኛ፣ ብዙ እውቀትና ልምድ እንዲኖርሽ አድርጓል። ያ ደግሞ ለሌሎች ብታካፊው እጅግ ጠቃሚ እንደሆነ ነው የሚቀጥለው። አንቺም ልክ እንደ ወይዘሮ መልካም በአንድ ሰው ሕይወት ላይ ትልቅ ለውጥ ማምጣት ትችያለሽ። ታማኝ ሆነሽ ስለ ስኬቶችሽና ስለ ስህተቶችሽ ለሌሎች ማካፈልሽ ለሌላ ሰው ትልቅ ዋጋ ያለው ነገር ነው። ውድ እህቴ ሆይ፣ እንደ ኤልሳቤጥ ስሜታዊ ብስጩ ትሆኚ ይሆናል። ከሆነ የምመክርሽ በዙሪያሽ በዕድሜ የገፋች ሙሉ የሆነ የሕይወት ልምድ ያላት ሴት ፈልጊ። የዚህን ያክል ፍጹም የሆነች ሴት ላታገኝ ትችያለሽ። ነገር ግን ልትረዳሽ የምትችል ሴት ግን አታጭም። የዚያን ጊዜ ወደ ተሻለው መንገድ መምጣት ትችያለሽ። ከዚህ ከተከታዩ የመሸጋገሪያ ሙዚቃ በኋላ ወደ ታሪኩ እንመለሳለን። ኤልሳቤጥ ወንድ ልጅ ወለደች፣ ስሙንም ጥበብ አለችው። እናትነት ደስ የሚል ነገር ነው። ትንሹ ልጇ እያደገ እንደሆነ ስታይ ተደስታለች። ይሁን እንጂ አንዳንዴ ደግሞ ሲያተኩሰው ልቧ ጥልጥል ይላል። በተለይ ምን ማድረግ እንዳለባት ስለማታውቅ ድንግጥ ትላለች። አንዳንድ ጊዜ ያለማቋረጥ ያለቅሳል። ብታባብለው፣ ብታቅፈው፣ ጡት ብትሰጠው እምቢ ይላል። ስለዚህ ወደ ወይዘሮ መልካም ትደውልና ወይም ትመጣና ምን ማድረግ እንዳለባት ትጠይቃለች። ልጁ ጥርስ ሲያወጣ ሳለ በቤት ውስጥ የሚዘጋጅና ልጁ ሊረዳው የሚችል ነገር እንዴት እንደምታዘጋጅ ወይዘሮ መልካም ትመክራታለች። አንዳንድ ጊዜ ኤልሳቤጥ ወይዘሮ መልካምን ስለ አንድ ነገር ያላትን አስተያየት ወይም ምክር ስትጠይቃት ወይዘሮ መልካም እንዲህ ትላለች። ስለዚህ ነገር እርግጠኛ አይደለሁም ኤልሳቤት እስኪ ልጸልይበትና እናወራበታለን ተላለች ከዚያም የሚገርም ነገር ነው የሚሆነው አብዛኛውን ጊዜ ከጸለየችበት በኋላ ወይዘሮ መልካም ትክክለኛ የሆነውን መፍትሄ ይዛ ተመለሳለች ይህ ደግሞ ሁልጊዜ ኤልሳን ያስገርማት ነበር ለምንድን ነው መጀመሪያ ልጸልይበት የምትዩ ብላ ትጠይቃታለች የኔ ውድ እኔ ትልቅ ሴት ብዙ ልምድ ያለኝ ሴት ብሆንም ሁሉንም ነገር አውቃለሁ ማለት ግን አይደለም ብላ ትመልሳለች ግን አንድ ነገር አውቃለሁ ኢየሱስ ለየትኛውም ሁኔታና ችግር መልስ ወይም መፍትሄ አለው ይህንን የተረዳሁት ባለቤቴ የሞተ ጊዜ ነው በጣም አዝኜና ፈርቼ ነበር ልጆቼን እንዴት እንደምንከባከባቸው አላውቅም ነበር ስራ አልነበረኝም ገንዘብም አልነበረኝም አንዲት ጓደኛዬ ስለ ኢየሱስ ነገረችኝ እርሱ ወደ ህይወታቸው የጋበዙትን ሰዎች እንደሚረዳ ነገረችኝ ምን ማድረግ እንዳለብኝ ሳይገባኝ ግን እርሱን ማውራት ጀመርኩ እንዲያልኩት አንተ የልዑል የእግዚአብሔር ልጅ እንደሆንክ ሰምቻለሁ ከብዙ አመታት በፊት ወደዚህ ምድር ለሰው ልጆች ስትል መተህ እንደነበረም እንዲሁ የሰው ልጆች እግዚአብሔርን ደስ የማያሰኝ ስራዎችን ሰርተናል ሌብነት ውሸት ስርቆት ግድያና ሌላ ሌላም ይህ ደግሞ ከእግዚአብሔር ለይቶናል አንተ ግን መተህ በመስቀል ላይ ሞተ የኛን ቅጣት ተቀብለሃል ጓደኛዬ በዚህ ባምንና አንተን ወደ ህይወቴ ብጋብዝ አንተ የህይወትን መንፈስ ወደ እኔ ልከ እንደምታድነኝ ነግራኛለች እርሷ እንዲህ ካደረኩኝ በኋላ የሚገርም ሰላምና የተሻለ ህይወትም በመድርም እንደሚኖርኝ ነግራኛለች ኢየሱስ እፈልጋለሁ ያንተን እርዳታ ሻለው ወደ ህይወቴና ብዬ ጸለይኩ ከዚያች ቅጽበት ጀምሮ የተሰማኝን ሰላምና ደስታ ልነግርሽ አልችልም ከዚያ በኋላ የመበለትነት ኑሮዬን ለመጋፈጥ ኃይል አገኘው ሁልጊዜ አስቸጋሪ ሁኔታ ሲያጋጥመኝ ፊቴን ወደ ኢየሱስ እመልስና እጸልያለሁ እርሱም ሁልጊዜ ይመልስልኛል ያቺ ጓደኛዬ የእግዚአብሔርን ቃል እንዳነብም ነገረችኝ ሁሌ የማነበው የእግዚአብሔር ቃል ለየቀኑ የሚሆን የጸሎት መልሴ ነው አንዳንድ ጊዜ ከጸለይኩኝ በኋላ ሁኔታዎቼ ይቀያየራሉ ሌሎች ጊዜያት ደግሞ ትንሽና ለስላሳ ድምጽ ወደ ትክክለኛው ጎዳና የሚመራኝን መልስ ይሰጠኛል ውድ ኤልሳ ለምን መጀመሪያ እንደምጸልይ አሁን ገባሽ ምን ማድረግ እንዳለብኝ በማላውቅበት ጊዜ ሁሉን የሚያውቀውን ኢየሱስን መጠየቅ መልካም ነው ትላለች ወይዘሮ መልካም ውድ እህቴ ሆይ ወይዘሮ መልካም በክርስቶስ ያላትን እምነት ጨምራ ለኤልሳ ተነግራታለች ከተከታዩ የመሸጋገሪያ ሙዚቃ በኋላ ጠብቂኝ ኢየሱስ ከመሞቱ በፊት ለደቀ መዛሙርቱ እንዲህ ብሏል በዮሐንስ ወንጌል ምዕራፍ 16 ከቁጥር 12 እስከ 15 ላይ የምነግራችሁ ገና ብዙ አለኝ ነገር ግን አሁን ልትሸከሙት አትችሉም ግን እርሱ የእውነት መንፈስ በመጣ ጊዜ ወደ እውነት ሁሉ ይመራችኋል የሚሰማውን ሁሉ ይናገራል እንጂ ከራሱ አይናገርምና የሚመጣውንም ይነግራችኋል እርሱ ያከብረኛል ለእኔ ካለኝ ወስዶ ይነግራችኋል ለአብ ያለው ሁሉ የኔ ነው ስለዚህ ለእኔ ካለኝ ወስዶ ይነግራችኋል አልኩ ይላል ኤልሳቤትም ይህ የሚገርም ነው አለች እኔም ይሄንን እፈልጋለሁ እንደናሳስበው እፈራለሁ ጥሩ ነገሮችን ለልጄ እያደረኩ ነው የሚለውን ሳስብና የተሻለው የትኛው እንደሆነ ሳይገባኝ ሲቀር አዝናለሁ ስለዚህ ኢየሱስን ወደ ህይወቴ ብጋብዘው እኔንም ይረዳኛል አለች ኤልሳቤት ወይዘሮ መልካምም በርግጥ ይረዳሻል ወደ ህይወትሽ እንዲገባ ልትጋብዡ ትፈልጋለሽ አለቻት ኤልሳቤትም አዎ አለቻት በቃ ከኢየሱስ ጋር አውሪ እንዲበይ ኢየሱስ ሆይ ይቅር እንድትለኝ ለምንሃለሁ። ከልጅነቴ ጀምሮ የበደልኩትን በደልና ኃጢአት ሁሉ ይቅር በለኝ። ይህ ኃጢአቴ ካንተ እንደለየኝ ተረድቻለሁ። እኔ እንደገና ወደ እግዚአብሔር መቅረብ እችል ዘንድ ስለ እኔ ኃጢአት በመስቀል ላይ ሞተ ቅጣቴን እንደተቀበልክልኝም አውቃለሁ። እባክህ ወደ ሕይወቴ ና። ከዛሬ ጀምሮ ሕይወቴ ሁሉ ባንተ ቁጥጥር ስር እንዲሆን እወዳለሁ። በጌታ በኢየሱስ ስም አሜን። ልክ ኤልሳቤጥ ይህንን ጸሎት ጸልያ ስትጨርስ ደስ የሚል ሰላም ወደ ውስጧ መጣ። የእግዚአብሔር ሰላም። አሁን እርሷም ልክ እንደ ወይዘሮ መልካም መጸለይ እንደምትችል አውቃለች። ኢየሱስን ለየትኛውም ሁኔታዋ መጠየቅ እንደምትችልም ተገንዝባለች። በዚሁ ጸሎቷ ራሱ ኢየሱስ እንዲመራት ጠይቀዋለች። ቀጥላም ጥበበኛ እንድትሆን፣ ትዕግስተኛ እንድትሆን፣ በሕይወቷ የተሻለውን ውሳኔ መወሰን እንድትችል ትጸልያለች። ልጇ ኢየሱስን አውቋል። ምክንያቱም እናቱ ሁልጊዜ ስትጸልይና ቃሉን ስታነብ ስለሚያያት። ውድ እህቴ ሆይ፣ እንግዲህ በዛሬው ፕሮግራማችን ኤልሳቤጥ ከወይዘሮ መልካም እንዴት ጥሩ ነገሮችን እንደቀሰመችና ሕይወቷን ለኢየሱስ እንደሰጠች አይተናል። እንዲሁም በመጸለይ መፍትሄ ማግኘት እንደሚቻልም አይተናል። አንቺስ ውድ እህቴ ሆይ፣ ትላልቅ ሰዎችን ወይም በእድሜ የገፉትን ቤተሰብሽን ሊሆን ይችላል ትንከባከቢያለሽ? እናት ነሽ? ሚስት ነሽ? ወይም የሆነች ሴት ጓደኛ ነሽ? የሌሎች ሰዎች ሕይወት ላይ ተጽዕኖ አመጣለሁ ብለሽስ ታስቢያለሽ? ሰዎች ለምክርና ለመፍትሄ አንቺ ጋር ይመጣሉ? እንደሱ ከሆነ አንቺ ሌላው ሰው ሕይወት ላይ ለውጥ እያመጣሽ ነው። ወይም ደግሞ ልክ እንደ ኤልሳቤጥ ነሽ? ያ ከሆነ የሆነ በዕድሜ ገፋ ያለችና ልምድ ያላት ሴት ያስፈልግሻል። ምንም አይነት ሁኔታ ውስጥ ብትሆኚ ወይዘሮ መልካም ለኤልሳቤጥ ያደረገችውን አንቺ ማድረግ ትችያለሽ። ምን ማድረግ እንዳለብሽ የማታውቂ ከሆነ ወደ እግዚአብሔር ሂጂና እንዲረዳሽ እንዲመራሽ መጸለይ ትችያለሽ። በየትኛውም ሕይወት ውስጥ እግዚአብሔር ይወድሻል፣ ስለ አንቺም ይጠነቀቃል። አንቺ እርዳኝ ብለሽ ስትጸልይም ይመልስልሻል፣ የተሻለውን ነገር ያደርግልሻል። ወይዘሮ መልካም ለኤልሳቤጥ የነገረቻትን አስታውሺ፣ ኢየሱስን ወደ ሕይወቷ መጋበዝ እንዳለባት። ውድ እህቴ ሆይ፣ ይህንን አንቺስ ማድረግ ትፈልጊያለሽ? አንቺም ኤልሳቤጥ የጸለየችውን ጸሎት መጸለይ አለብሽ። እስኪ ከኔ ጋር ይህንን ጸሎት እንጸልይ። ከኔ በኋላ ደግመሽ ጸልይ። ኢየሱስ ሆይ፣ ይቅር እንድትለኝ እለምንሃለሁ። ከልጅነት ጀምሮ የሰራኋትን ኃጢአቴን በሙሉ ይቅር በለኝ። ይህ ኃጢአቴ ከእግዚአብሔር እንደለየኝ ተረድቻለሁ። ለእኔ ስትል በመስቀል ላይ እንደ ሞትክልኝ አውቃለሁ። ቅጣቴን እንደ ተቀበልክልኝም አውቃለሁ። እባክህ ወደ ሕይወቴ ና። ሕይወቴን ሁሉ እንድትቆጣጠር እፈልጋለሁ። በእኔ ላይ ጌታና ገዥ ሁን። በጌታ በኢየሱስ ስም አሜን። ይህንን ጸሎት ከኔ ጋር ከጸለይሽ እግዚአብሔር እንደ ሰማሽ እርግጠኛ ሁኚ። አሁን አንቺ የእግዚአብሔር ልጅ ነሽ። በየትኛውም የሕይወትሽ አቅጣጫ እርሱ ይመራሻል። ከእግዚአብሔር ቃል አንድ ስፍራ ላንብብልሽ። በዮሐንስ ወንጌል ምዕራፍ 1 ቁጥር 12 ላይ ለተቀበሉት ግን በስሙ ለሚያምኑ ለእነርሱ የእግዚአብሔር ልጆች የሆኑ ዘንድ ሥልጣንን ሰጣቸው ይላል። በሌላም ስፍራ በአንደኛ ዮሐንስ ምዕራፍ 3 ቁጥር 1 ላይ የእግዚአብሔር ልጆች ተብለን ልንጠራ አብ እንዴት ያለውን ፍቅር እንደ ሰጠን እዩ፣ እንዲሁም ነን ይላል። አሁን ጥቂት ነገር ስለ ጸሎት እነግርሻለሁ። ጸሎት ማለት የምንፈልጋቸውን ነገሮች በትሕትና እግዚአብሔርን መጠየቅ ማለት ነው። በእርግጥ መጠየቅ የጸሎት አንዱ ክፍል ነው። ጸሎት ከዚያም ያልፋል። የምንፈልገውን ወይም ሌሎች ሰዎች የሚያስፈልጋቸውን በጸሎት መጠየቅ እንችላለን። ኢየሱስ ራሱ እንድንጠይቅ ያበረታታናል። በማቴዎስ ወንጌል ምዕራፍ 7 ቁጥር 7 ላይ ለምኑ ይሰጣችሁማል፣ ፈልጉ ታገኙማላችሁ፣ መዝጊያን አንኳኩ ይከፈትላችሁማል፣ የሚለምነው ሁሉ ይቀበላልና የሚፈልገውም ያገኛል፣ መዝጊያን ለሚያንኳኳ ይከፈትለታል ይላል። እንዲህ ልትይት ይችላልሽ፣ እግዚአብሔርን ጠይቄ አልመለሰልኝም ትይዮናል። ቀጥሎ ኢየሱስ ያለውን እኔ ማቴዎስ ወንጌል ምዕራፍ 7 ከቁጥር 9 እስከ 11 ወይስ ከናንተ ልጁ እንጀራ ቢለምነው ድንጋይን የሚሰጠው ከናንተ ማን ሰው ነው? አሳስ ቢለምነው እባብን ይሰጠዋልን? እንኪያስ እናንተ ክፉዎች ስትሆኑ ለልጆቻችሁ መልካም ስጦታ መስጠትን ካወቃችሁ በሰማያት ያለው አባታችሁ ለሚለምኑት እንዴት አብልጦ መልካም ነገርን ይሰጣቸው ይላል። እግዚአብሔር የሚወደንና መልካም አባታችን ነው። የለመነውን ቢሰጠን ደግሞ ባይሰጠን እርሱ መልካም ነው፣ ለኛ የሚረባንን ያውቃልና። ስንጠይቀው መፈለግን እናውቃለን። ከዚያ ጥያቄያችን ልክ መሆን አለመሆኑንም እንረዳለን። ስናንኳኳ ደግሞ መልስ እስከምናገኝ ድረስ መቀጠል እንዳለብን እንረዳለን። ለሚያስፈልገን ነገር እግዚአብሔርን ስንጠይቀው በእርሱ መተማመናችንን መግለጻችን ነው። ስለዚህ ሁል ጊዜ እንጸልይ። እንግዲህ የተወደዳችሁ አድማጮች የዛሬውን ፕሮግራማችንን በዚሁ አጠናቀናል። በፕሮግራማችን ላይ ያላችሁን አስተያየት በአድራሻችን ጻፉልን። አድራሻችን የመስራች ድምጽ መገናኛ ዘዴዎች አገልግሎት ተስፋ ለሴቶች የሬዲዮ ፕሮግራም የመልእክት ሳጥን ቁጥር 1366 አዲስ አበባ ነው። እንዲሁም በስልክ ቁጥራችን 0911416624 እደግመዋለሁ 0911416624 የድምጽ መልእክቶችንና የጽሑፍ መልእክቶችን መተው የምትችሉ ሲሆን እንዲሁም በስልክ ቁጥራችን 0113214417 እደግመዋለሁ 0113214417 መልእክቶቻችሁን ልታደርሱን የምትችሉ መሆኑን እናሳስባችኋለን። እንዲሁም በፌስቡክ ገጻችን የምስራች ድምጽ ወይም ኢኢሲኤምዋይ የምስራች ድምጽ መጠቀም የምትችሉ ሲሆን እንዲሁም ዋትስአፕ ለምትጠቀሙ የምስራች ድምጽ ሬዲዮ ብላችሁ ብትገቡ ታገኙናላችሁ። እስካሁን ቆይታችሁ ፕሮግራማችንን ስለተከታተላችሁ ጌታ ይባርካችሁ። ሳምንት በተመሳሳይ ሰዓት እስከምንገናኝ ሰላም ቆዩን።